የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ ለሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓመተ ምህረት አንስተው ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታወቀ። የሰሜኑ ጦርነት ጉዳይ የዛሬ ማክሰኞ መረጃ ደርሶናል። ዝርዝሩ በእለቱ አብይ ርዕስ ይቀርባል። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ኦቻ ከ20 ሚሊዮን በላይ ዜጎች ለድርቅ መጋለጣቸውን ኢትዮጵያ ውስጥ አስታወቀ። ለንደን ላይ ኢትዮጵያውያን ሰላማዊ ሰልፍ አካሂደዋል። የዜና መጽሔት ክፍለ ጊዜ ከሚመለከታቸው ርዕሶች ውስጥ ናቸው። አርብ ጥቅምት 11 2015 ዓመተ ምህረት ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። ከሌሎች በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ቅንብሩን፣ ሲድራክ ፍራንክሊን ደግሞ ለምህንድስናው ተሰይመዋል። የዕለቱ ዜና አቅራቢ እንግዱ ወልዴ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከአርብ ምሽት የዓለም ዜና ጋር እንግዱ ወልዴ ነኝ። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓመተ ምህረት ጀምሮ ለ18 ወራት ለሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት ዩናይትድ ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን የዚህ ለአንድ ዓመት ተኩል የሚቆይ ድል ተጠቃሚ መሆን እንደሚችሉ ተገልጿል። ይህ በእንዲህ እንዳለ የሰሜን ኢትዮጵያው ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ የመቻላቸው ጉዳይ አሳስቦኛል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገልጸዋል። ሚኒስትሩ ይህን ያሉት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ዛሬ ሲወያዩ ነው። በሌላ በኩል ግጭቱ በአስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ዛሬ እንደሚወያዩ ተገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነቱ በቅርቡ ያበቃል ሲሉ ትናንት በነበረ አንድ ዝግጅት ላይ ተናግረዋል። መንገዱን ግን አላብራሩም። አድማጮች፣ በዚህ ጉዳይ ላይ በዕለቱ አብይ ርዕስ ዘገባ ይኖረናል። በቻድ የሀገሪቱ ጊዜያዊ መሪ የስልጣን ዘመናቸውን በሁለት ዓመት ማስረዘማቸውን ተከትሎ በሁለት ታላላቅ ከተሞች በተደረገ የተቃውሞ ሰልፍ የጸጥታ ኃይሎች ተኩስ ከፍተው 60 ሰዎች ሳይሞቱ እንዳልቀረ ከመንግስት ቃል አቀባይ እንዲሁም ከአስክሬን ማቆያ ስፍራዎች የተገኘው መረጃ ያሳያል። እንደ አሶሲየትድ ፕሬስ ዘገባ ከሆነ ሁከቱን ተከትሎም ባለስልጣናት የሰዓት እላፊ ገደብ ደንግገዋል። የማዕከላዊቱ አፍሪካ ሀገር ጊዜያዊ መሪ መሐማት ኢድሪስ ዴቢ በሁለት ዓመት ስልጣናቸውን ማስረዘማቸውን ተከትሎ ነው ተቃዋሚዎች ወደ ጎዳና የወጡት። የመሐማት ኢድሪስ ዴቢ አባት ለሶስት አስርት ዓመታት ከገዙ በኋላ ባለፈው ዓመት በነፍስ ገዳይ ጥይት ሕይወታቸው እስኪያልፍ በቻድ ብዙም ተቃውሞ አይሰማም ነበር። ፈረንሳይ፣ የአፍሪካ ህብረትና ሌሎች ወገኖች የጸጥታ ኃይሎች በሰልፈኞች ላይ የወሰዱትን እርምጃ ወዲያውኑ አውግዘዋል። የአምነስቲ ኢንተርናሽናል የምዕራብ እና መካከለኛው አፍሪካ ኃላፊ ሳሚራ ዳውድ የቻድ ባለስልጣናት በተቃዋሚዎቹ ላይ የሚጠቀሙትን ከመጠን ያለፈ ኃይል እንዲገቱ ጥሪ አድርገዋል። የቻድ መንግስት ቃል አቀባይ አዚዝ መሐመድ ሳላህ በበኩላቸው በዋና ከተማይቱ እንጃሜና ብቻ ቢያንስ 30 መገደላቸውን አመልክተዋል። የሰልፉ አስተባባሪዎች ግን የሟቾቹ ቁጥር 40 ነው ይላሉ። በጥይት የተጎዱ በርካታ ሰዎችም አሉ ነው የሚሉት። የሚወጡትን አሃዞች በገለልተኛ ወገን ማረጋገጥ እንዳልቻለ የአሶሲየትድ ፕሬስ ዘገባ አመልክቷል። በቻድ ሁለተኛ ከተማ ማውንዶ 32 ሰዎች መገደላቸውን አንድ ከተማው የአስክሬን ማቆያ ሰራተኛ አስታውቀዋል። ስማቸው እንዲጠቀስ ያልፈለጉት እኚህ ግለሰብ 60 ሰዎች እንደተጎዱም ተናግረዋል። ዓለም አቀፉ ማህበረሰብ አጣዳፊ እርምጃ ካልወሰደ በመቶ ሺህ የሚቆጠሩ ሶማሊያውያን በድርቅ በተጠቃቸው ሀገር ሊያልቁ ይችላሉ ሲል የዓለም ጤና ድርጅት አስጠነቀቀ። የቪኦኤ ሊሳ ሽላይን ከጄኔቫ እንደተገበችው በሶማሊያ እያንዳንዱ ዜጋ ረሃብ ተጋርጦበታል። ይህም ከአስር ዓመት በፊት ከታየውና ከሩብ ሚሊዮን ሰዎች በላይ ከጨረሰው ቸነፈር ወዲህ ከሁሉ የከፋ ነው ሲል የዓለም ጤና ድርጅት አስጠንቅቋል። በሶማሊያ የጤና ድርጅቱ ተወካይ ማሙኑር ማሊክ ከሞቃዲሹ እንደተናገሩት በየቀኑ በሚሊዮን የሚቆጠሩ ሰዎች ጦማቸውን ያድራሉ። በሶማሊያ ከሚገኙ ህጻናት ገሚሱ ወይም 1.8 ሚሊዮን ያሉ ደግሞ ከፍተኛ የምግብ እጥረት ገጥሟቸዋል። በአንዳንድ የጤና ጣቢያዎች በየሰዓቱ ህጻናት ሲሞቱ አይቻለው። አብዛኞቹም ምግብና ውሃ ፍለጋ ረጅም ርቀት ተጉዘው የመጡ ናቸው። የደከመው አካላቸው የመጨረሻውን ጉዞ ርቀት መጨረስ አልቻለም ብለዋል ማሊክ። የዓለም ጤና ድርጅት እንደሚለው በሶማሊያ ከ10 ህጻናት አንዱ በቀላሉ መከላከል በሚችል በሽታ ሳቢያ ወደ ጤና ጣቢያ ይመጣል። ከ7 ህጻናት አንዱ ደግሞ እንደ ኩፍኝና ኮሌራ ያሉ ገዳይ የሆኑ በሽታዎችን መከላከል የሚያስችለውን ህይወት አድን ክትባት ሳይወስድ ይቀራል። ሐላፊው እንዳስጠነቀቁት በወቅቱ መፍትሄ ካልተሰጠ ብዙ ህጻናት ከረሃብና ከተመጣጠነ ምግብ እጦት ይልቅ በበሽታ ያልቃሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የድረሱልን ጥሪ ሲያሰማ የነበረና 75 ፍልሰተኞችን ያሳፈረ ጀልባ ከአደጋ ታድገው በሰላም ወደ ውሃ ዳር ማውጣታቸውን የግሪክ የባህር ድንበር ጠባቂዎች አስታውቀዋል። የጠፉ ወይም የተጎዱ ሰዎች ወሬ እንዳልተሰማ የአሶሲየትድ ፕሬስ ዘገባ አመልክቷል። ከጀልባው የድረሱልን ጥሪ እንደተሰማ ወዲያውኑ የፍለጋና ነፍስ አድን ስምሪት እንደተካሄደ የባህር ድንበር ጠባቂዎቹ ተናግረዋል። 69 ወንዶችና 6 ሴቶችን ያሳፈረው ጀልባ በአቅራቢያው ወደሚገኝ ወደብ ዛሬ ጠዋት ተጎትቶ መወሰዱን ባለስልጣናት ተናግረው፣ ነገር ግን የተሳፋሪዎቹ ዜግነት ወይም ከየት ተነስተው ወዴት እየሄዱ እንደነበር መረጃው ለጊዜው የላቸውም። በየዓመቱ በሺህ የሚቆጠሩ ፍልሰተኞች ከአፍሪካ፣ እስያና መካከለኛው ምስራቅ ጦርነትና ድህነትን ሽሽት በግሪክ አድርገው ወደ አውሮፓ ለመግባት ይሞክራሉ። አብዛኞቹ ከጎማ በተሰሩና በአየር በሚነፉ ጀልባዎች ከቱርክ ተነስተው ወደ ምስራቅ ግሪክ ደሴቶች ያመራሉ። ሌሎች ደግሞ ተለቅ ባሉ የተሻሉ ጀልባዎች ተሳፍረው ግሪክን አልፈው በቀጥታ ወደ ጣሊያን ያመራሉ። ሁለቱም አማራጮች አደገኞች ናቸው ተብሏል። በዚህ ወር መጀመሪያ ላይ 27 ፍልሰተኞች በግሪክ ውሃ ዳርቻ ሰምጠዋል። በአንደኛው አደጋ 18 ሰዎች ከባህሩ ሰጥመው ለህልፈት ሲዳረጉ፣ በሁለተኛው አደጋ ደግሞ 100 ሰዎችን ያሳፈረች ጀልባ ስትሰምጥ 9 ሞተው 12 የደረሱበት አልታወቀም። በእስራኤል ወታደሮችና በፍልስጤማውያን መካከል ትናንት ማምሻውን በተፈጠረ ግጭት አንድ ፍልስጤማዊ ሲገደል 3 ደግሞ ጉዳት ደርሶባቸዋል ሲሉ የፍልስጤም የጤና ባለስልጣናት አስታውቀዋል። የአይን ምስክሮች እንዳሉት ግጭቱ የተፈጠረው የእስራኤል ወታደሮች ጀኒን በተባለው የተፈናቃዮች ካምፕ ውስጥ ሰዎችን ለመያዝ በመጡበት ወቅት ነው። የእስራኤል ወታደሮች በተኮሱት ጥይት የአንድ ፍልስጤማዊ ወጣት ሕይወቱ አልፏል ሲሉ የፍልስጤም የጤና ባለስልጣናት ተናግረዋል። ሌሎች 3 ወጣቶችም በተተኮሰባቸው ጥይት ቆስለዋል። የእስራኤል ሰራዊት እንደሚለው ወታደሮቹ በአክራሪ ተዋጊነት የሚጠረጥሩትን ግለሰብ ለመያዝ በመኮርበት ወቅት ነው ግጭቱ የተነሳው። ወደ ወታደሮቹ ፈንጂዎች ተወረወሩ፣ በተጨማሪም ተኩስ ተከፈተባቸው፣ ወታደሮቹም የተኩስ መልስ ሰጡ ሲል የሰራዊቱ መግለጫ አስታውቋል። የሰሞኑ ሁከት የተሰማው ባለፈው መጋቢት ጽንፈኛ ተዋጊዎች የሰው ሕይወት የቀጠፉ ጥቃቶችን ከፈጸሙ በኋላ የእስራኤል ኃይሎች በዌስት ባንክ ጥቃት መጀመራቸውን ተከትሎ ነው። በመጨረሻም አድማጮች፣ በሳውዲ አረቢያና በዩናይትድ ስቴትስ መካከል በነዳጅ ምክንያት የተነሳውን ትርክ በሁለቱ አገሮች መካከል የነበረውን የቆየ ወዳጅነት እያሻከረው ነው ተብሏል። የሳውዲ ባለስልጣናት ከነዳጅ ላኪ አገሮች ድርጅት ወይም በእንግሊዘኛው ምህጻረ ቃል ኦፔክ ጋር በመሆን የነዳጅ ምርትን በቀን በ2 ቢሊዮን በርሜል ለመቀነስ በቅርቡ ተስማምተዋል። ሳውዲዎቹ እንደሚሉት ውሳኔው ያስፈለገው የነዳጅ ዋጋን ከማሽቆልቀል ለመገታት ነው። የጉዳዩ ባለሙያዎች እንደሚሉት ደግሞ ውሳኔው በሩሲያ ላይ የተጣለውን ማዕቀብ የሚያዳክም ሲሆን የኃይል ዋስትናንም ይጎዳል። ፕሬዚደንት ባይደን ከወራት በፊት በሳውዲ ጉብኝት አድርገው ከአልጋ ወራሽና ጠቅላይ ሚኒስትር መሐመድ ቢን ሳልማን ጋር መገናኘታቸውንና የነዳጅ ዋጋን ለመቀነስ ተጨማሪ እንዲመረት ያደረጉት ጥረት አለመሳካቱን በተመለከተ የዜና አውታሮች በሰፊው እየዘገቡት ይገኛሉ። ተንታኞች በተጨማሪ እንደሚሉት አልጋውራሹ ለፕሬዝዳንት ባይደን የገቡትን ቃል በልተዋል። እስከ አመቱ መጨረሻ የነዳጅ ምርትን በቀን በ750 ሺህ በርሜል ለመጨመር ቃል ገብተው ነበር። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጥቅምት 11 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ቆንጂት ታየ፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ቲያን ዋንግ ናት። የዕለቱ አይቪርስ ደርሶናል፣ ነገር ግን እየተሰናዳ ነው። እንደተጠናቀቀ እናቀርባለን። በመጠኑ ስለ ይዘቱ ላስተዋውቅ፣ የሰሜን ጦርነቱን ጉዳይ የዛሬ አርብ መረጃ፣ ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት ጥቅምት 10 2015 ዓ.ም ተብረት አንስቶ ለ15 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት የዩናይትድ ስቴትስ ውስጥ እየኖሩ ያሉ ኢትዮጵያውያን የዚህ ለአንድ ዓመት ተኩል የሚቆይ ድል ተጠቃሚ የሚሆን እንደሚችሉ ነው የተገለጠው። ይበንዲ እንዳለ የሰሜን ኢትዮጵያ ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ ይችላሉ ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኩል የተነገረውን ሚኒስትሩ ይህን ያሉበት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር በተነጋገሩበት ወቅት ነው። በሌላ በኩል ግጭቱ በአስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ሕብረት ሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ዛሬ እንደሚወያዩ ተገልጿል። የዚህን ሙሉ ዝርዝር ቆየት ብለን እናቀርባለን። አሁን ወደ ለንደን የሚወስድን ዘገባ ላስከትል። በእንግሊዝ የሚኖሩ የትግራይ ተወላጆች ዳግም ያገረሸውና ተባብሶ የቀጠለው የሰሜን ኢትዮጵያ ጦርነት በአፋጣኝ እንዲቆም ሲሉ ጥሪ አስተላልፈዋል። ለንደን ላይ የተካሄደው ይህ ሰልፍ ተካፋዮች ዓለም ለዩክሬን የሰጠውን ጆሮ ለትግራይም ይስጥ ሲሉ ጥሪ አቅርበዋል። ዝርዝሩን የለንደኑ ዘጋቢያችን አስተዋይ መለሰ ተከታትሎታል፣ እንደሚከተለው ይቀርባል።
ፍራደ ካሳ ይባላል። ትግራይ ውስጥ በጣም ችግር ነው ያለው። አጋለ ወደ 2 ዓመት ሙሉ በከባ ነው የነበር ነው።
ስሜ ዳግም አሰፋ ይባላል። እጅግ አስከፊ የሆነ ጦርነት እየተካሄደ እንዳለ ዓለምም ያውቃል።
ዛሬ በለንደን ፓርላመንት አደባባይ በሰሜኑ የኢትዮጵያ ክፍል እየተባባሰ የመጣውን ጦርነት ተቃውሞ ድምጻቸውን ለእንግሊዝ መንግስት ሊያሰሙ የወጡ ኑሯቸውን በእንግሊዝ ያደረጉ የትግራይ ተወላጆች ድምጽ ነበር።
ወደ ሀገር የለም፣ ምግብ አይገባም፣ ተማሪዎች አይማሩም፣ ሰው ያለቀ ነው፣ ሰው እየተፈናቀለ ነው። የትግራይ ህዝብ ደግሞ የኢትዮጵያ አካል ስለሆነ ያለው ከባ እንዲነሳና ሁለቱም ተፋላሚዎች ወደ ሰላም ድርድር እንዲመጡ፣ ሰላም ድርድር ደግሞ ጀኑን የሆነ ሰላም ድርድር ተደርጎ በኢትዮጵያ ያለው ችግር ተፈቶ ሰው እንደ ልማዱ ወደ ነበረበት እንዲሄድ ደረግ የተሻለ ነገር ነው። ኢንተርናሽናል ኮሚኒቲ ደግሞ ድርድሩ አግዘው ጦርነቱ አቁመው ህዝቡ እንደ የተረጋጋ ኑሮ እንዲኖር እና ሰፖርት ማድረግ አለባቸው።
ይህ ጦርነት ሁሉንም የእድሜ ክልሎች በአስከፊ ሁኔታ እየቀጠፈ በመሆኑ ይህ ጦርነት በአፋጣኝ እንዲቆምና ሁለቱ ተፋላሚ ወገኖች ተኩስ አቁመው ወደ ሰላም እንዲመጡ ለእንግሊዝ መንግስት ድምጻችንን በማሰማት ይህ ጦርነት የሚቆምበትን መንገድ ለመፈለግና ድምጽ ለመሆን እዚህ ተገኝቻለሁ። እውነት ለመናገር የኢትዮጵያ መንግስት አልፎም ተርፎ የዓለም ማህበረሰብ ይሄንን ጉዳይ በአፋጣኝ ተገንዝበው ማቆም አለባቸው።
ኤርትራ በአፋጣኝ ጦሯን ታስወጣና ዩናይትድ አረብ ኤሚሬትስና ኢራን ለኢትዮጵያ መንግስት የሚያደርጉትን ድጋፍ ያቋርጡ የሚሉ መፈክሮችም በዛሬው የለንደኑ ሰልፍ ላይ ተሰምተዋል። ሰላማዊ ሰልፉ አስተባባሪ አቶ አለሙ አብርሃ ከአሜሪካ ድምጽ ጋር ባደረጉት ቆይታ ጥያቄያችን እንደሌላው የዓለም ህዝብ በእኩል አይን እንታይ የሚል ነው ብለዋል።
ዩክሬንና የትግራይ ያለው ሁኔታ የትግራይ እጭፍ እጅ ይበልጣል። ዓለም ግን መሰረታዊ የሆነ እርምጃ መውሰድ አልቻለም። አድላዊ የሆነ አካሄድ ነው ያለው በዓለም ማህበረሰብ። ስለዚህ ዩክሬን ላይ የምታደርጉት دیگر یمتا درگو ایتا لاتگرا هزم ایتا آدرگون
سلفانیو چو باتگرا کل لوستی آلو تیتیو پیوان اند ایتیو پیوی یمی گباتچون نگرالا گنیم بزیم سابیا بکنلالو لیدنو با میچولو بشتاوچ ایان لکونو با مگبت اوتم کفتن یمی بالسکای درسو باتچوال یه انگلیز منگستم زمتاون سابرو یزه گوچ ساب آیو مبتن دی کبر یبا کلون لیوتای کبوال بلوان መንግስት ከትላንት በስቲያ ባወጣው መግለጫ ጦሩ የተወሰኑ የትግራይ ከተሞችን ያለምንም ጦርነት መቆጣጠሩንና በተቆጣጠራቸው አካባቢዎች የርዳታ ቅርቦቱን በተሳካ መልኩ ለመከወን የጠቅላይ ሚኒስትር ጽፈት ቤትን ጨምሮ ከተለያዩ ቢሮዎች የተውጣጡ ኮሚቴዎችን እንዳዋቀረ ማስተዋወቁ አይዘነጋም። በሌላ በኩል በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት የኢትዮጵያ መንግስት ገልጿል። የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 ዓ.ም ተመረጠ በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቆናል ሲሉ በትዊታቸው አመልክተው መንግስት ለሰላም ንግግሩ ዝግጁ እንደሆነ መግለጻቸው ይታወሳል። አሜሪካ ድምጽ አስተዋይ መንደሰ ከለንደን።
አስተዋይን ለዘገባው አመሰግናለሁ። አድማጮች ቀደም ብያስተዋወቅኳችሁ የዛሬውን የዕለቱን አቢርስ ወደ ምናስተማበት ነው እናልፈው። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ሳቢያ ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከአትላንት ጥቅምት 10 2015 አንስቶ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዳላቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዛሬ ባወጣው መግለጫ አስታውቋል። በዚህም መሰረት ዩናይትድ ስቴትስ ውስጥ የኖሩ ያሉ ኢትዮጵያውያን ለዚህ ለአንድ አመት ተኩል የሚቆይ እድል ተጠቃሚ መሆን እንደሚችሉ ተገልጧል። ኢቨንዲ እንዳለ የሰሜን ኢትዮጵያ ጦርነት ተባብሶ መቀጠሉና የጭካኔ አድራጎቶች ሊፈጸሙ መቻላቸው ጉዳይ አሳስቦኛል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገልጠዋል። ሚኒስትሩ ይህን ያሉት በኢትዮጵያ ጉዳይ ላይ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር በተነጋገሩበት ወቅት ነው። ዛሬ በሌላ በኩል በግጭቱ አስቸኳይ እንዲቆም የሚደረገው ዓለም አቀፍ ጫና የቀጠለ ሲሆን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት በኢትዮጵያ ጉዳይ ዛሬ እንደሚወያዩ ተጠብቋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጦርነቱ በቅርቡ ያበቃል ሲሉ ትናንት በነበረ አንድ ዝግጅት ላይ ተናግረዋል። መንገዱን ግን አላብራሩም። ኬኔዲ አባተ ሙሉ ዘገባውን ይዟል።
የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ኢትዮጵያን ለሚቀጥሉት 18 ወራት ጊዜያዊ የከለላ ፈቃድ ዝርዝር ውስጥ ያስገባት መሆኑን አስታውቋል። ሚኒስትሩ አሊያንድሮ ማዮርካስ የሰጡትን ቃል ጠቅሶ መግለጫውን ያወጣው የመስሪያ ቤቱ የህዝብ ጉዳዮች ቢሮ ኢትዮጵያ ውስጥ እየተካሄደ ያለው የጦር ግጭትና ሀገሪቱ በጊዜያዊነት ልትገባበት የምትችለውን እጅግ አሳሳቢ ሁኔታ ዩናይትድ ስቴትስ ትገነዘባለች ማለታቸውን አመልክቷል። በመሆኑም ዩናይትድ ስቴትስ ውስጥ ያሉና ከግጭቱ ጋር በተያያዙና የምግብ ጥረትን፣ ጎርፍን፣ ድርቅን፣ መፈናቀልን በሚያስከትሉ ምክንያቶች ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን የሀገራቸው ሁኔታ እስኪረጋጋ መቆየትና መስራት እንዲችሉ የተፈቀደ መሆኑን ሚኒስትሩ ማስተዋወቃቸውን መስሪያ ቤታቸው ገልጿል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አንቶኒ ብሊንከን የሰሜን ኢትዮጵያውን ጦርነት በማስመልከት ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ትናንት ጥቅምት 10 2015 ዓመተ ምህረት ባደረጉት ውይይት የጦርነቱ ተባብሶ መቀጠልና ሊፈጸሙ የሚችሉ ያሏቸው የጅምላ የጭካኔ ድርጊቶች ስጋት እንዳሳሰባቸው ገልጸዋል ሲል መስሪያ ቤታቸው ውይይቱን አጣቅሶ ባወጣው አጭር መግለጫ አስታውቋል። ይበንዲ እንዳለ የኢትዮጵያ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ሰሞኑን በትዊተር ገጻቸው ባስተላለፉት መልእክት አንዳንዶች ተባብሷል ይያሉ ቀለም ከመቀቡት በተቃራኒ አሁን በኢትዮጵያ ያለው ግጭት እያበቃ ነው ብለዋል። የሰላም ንግግሩን ለማደናቀፍና በሚወሰደው የመከለ መከላከል እርምጃ ላይ የዋዎችን በማሰራጨት ላይ መሆናቸውን አሳዝኖናል ሲሉም ቅሬታቸውን አሰምተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን ከጉተሬሽ ጋር በነበራቸው ውይይት ጦርነቱ በአስቸኳይ እንዲቆም ያልተቋረጠ የሰብአዊ አገልግሎት አቅርቦት እንዲቀጥል በአፍሪካ ህብረት መሪነት በሚቀጥለው ሳምንት በሚደረገው ውይይት በቅን ልቦና መሳተፍ እንደሚያስፈልግና ኤርትራ ሰራዊቷን ከሰሜን ኢትዮጵያ እንድታስወጣ አስምረውበታል ብሏል ሚኒስቴሩ በመግለጫው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ደግሞ ከሀገሪቱ የአፍሪካ ቀንድ ልዩ ልዑክ ማይክ አመር በተጨማሪ የውጭ ጉዳይ ሚኒስትሩን ብሊንከንን ጨምሮ በተመድ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እና ሌሎችም ባለስልጣናት የሰሜን ኢትዮጵያው ግጭት እንዲቆምና የሰላም ንግግር እንዲጀመር ግፊት ሲያደርጉ መቆየታቸውን ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤትና የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ እንደሚወያዩም የተቆሙት ፕራይስ ይህም የዩናይትድ ስቴትስ ባለስልጣናትና ዲፕሎማቶች ጥረት ውጤት መሆኑን ነው የተናገሩት።
Pursuant to those efforts, the African Union Peace and Security Council and the United Nations Security Council are both scheduled to discuss the situation in northern Ethiopia.
በነዛ ጥረቶች መሰረት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት እንዲሁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አርብ ዕለት በሰሜን ኢትዮጵያ ስላለው ሁኔታ ለመወያየት ቀጠሮ ይዘዋል። እነዚህ ስብሰባዎች የዓለም አቀፉ ማህበረሰብ በሰሜን ኢትዮጵያ ስላለው ሁኔታ ያለውን ከፍተኛ ስጋት እንዲሁም ጦርነቱን በአስቸኳይ ማቆም፣ የሰብአዊ አገልግሎት አቅርቦትን በአፍሪካ ህብረት የሚመራውን ውይይትና የኤርትራን ከኢትዮጵያ መውጣት አስፈላጊነት ያሳያሉ።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በሰሜን ኢትዮጵያው ጦርነት ጉዳይ ላይ ዛሬ የሚወያየው በህብረቱ መሪነት በደቡብ አፍሪካ የሚካሄደው የሰላም ውይይት በሚቀጥለው ሰኞ ጥቅምት 14 እንደሚጀመር በሚጠበቅበት ወቅት ነው። አጃንስ ፍራንስ ፕሬስ እንደዘገበው 15 አባላት ያሉት ምክር ቤቱ በሚያደርገው ውይይት ላይ የኢትዮጵያ መንግስትና ህወሓት የሚያደርጉትን የሰላም ንግግር የሚመሩት የቀድሞው የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ገለጻ ያደርጋሉ። የሰሜን የኢትዮጵያው ጦርነት እንዲያበቃ ዓለም አቀፉ ማህበረሰብ የሚያደርገው ግፊት አሁንም ተጠናክሮ ይቀጥላል ሲሆን በዛሬው ዕለት ከአፍሪካ ህብረት የሰላምና ጸጥታ ምክር ቤት በተጨማሪ የመንግስታቱ ድርጅት የጸጥታው ምክር ቤትም በኢትዮጵያ ጉዳይ ላይ በዝግ እንደሚወያይ ገልጿል። ኢትዮጵያ በተጋበዘችበት በዚህ ውይይት ላይም የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆና የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ተወካይ ለምክር ቤቱ ማብራሪያ እንደሚሰጡም ነው ያመለከተው። ጦርነቱ ዳግም ካገረሸ በኋላ የጸጥታው ምክር ቤት መስከረም 18 ካደረገው ኢመደበኛ ውይይት በኋላ የዛሬው ለሁለተኛ ጊዜ የሚደረግ ውይይት ሲሆን ስብሰባው በምክር ቤቱ 3 የአፍሪካ ተወካይ ሀገራት የተጠራ መሆኑን ምክር ቤቱ በድረገጹ አመልክቷል። እነዚሁ የምክር ቤቱ የአፍሪካ ተወካይ ሀገራት ጋቦን፣ ጋናና ኬንያ ስብሰባውን የጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመድ ጥቅምት 5 2015 ዓ.ም ተመረተ ባወጡት መግለጫ ተጠናክሮ የቀጠለው ጦርነት እንዳሳሰባቸው ገልጸው ያለምንም ቅድመ ሁኔታ አስቸኳይ የተኩስ አቁም ስምምነት እንዲደረግ መጠየቃቸውን ተከትሎ ነው ብሏል። የተመድ የጸጥታው ምክር ቤት ከጦርነቱ ጋር በተያያዘ በተለይ በኢትዮጵያ መንግስት ላይ ጫናዎች እየበረቱ ባሉበት በዚህ ወቅት በአዲስ አበባ ላሉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ የሰጡት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የኢትዮጵያ መከላከያ ሰራዊት በትግራይ ክልል ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ አውሮፕላን ማረፊያዎችንና ሌሎች የፌደራል ተቋማትን ደህንነት ለመጠበቅ ቅድሚያ በመስጠት እርምጃ እየወሰደ ነው ማለታቸውን ሚኒስቴር መስሪያ ቤታቸው አመልክቷል። የውጭ ጉዳይ ሚኒስቴር በፌስቡክ ገጹ እንዳስታወቀው በትግራይ ክልል መከላከያ ሰራዊቱ በተቆጣጠራቸው አካባቢዎች ለሚኖሩ ህዝቦች ሰብአዊ ድጋፍ ለማድረግ መንግስት ያለውን ቁርጠኝነትና ዝግጁነትም አቶ ደመቀ በማብራሪያቸው ገልጸዋል። አክለውም ኢትዮጵያ ሉዓላዊነቷን ለማስጠበቅና የግዛት አንድነቷን ለማረጋገጥ በመትወስደው እርምጃ ላይ የሚደረግ ማንኛውንም አይነት ጫና አትቀበልም ማለታቸውን ይዘግባል። በተያያዘ በቡራዩ ከተማ የተገነባ የልዩ ተሰጥኦ ትምህርት ቤት ምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ትናንት ባደረጉት ንግግር በሰሜን ኢትዮጵያ ያለው ነገር ይቋጫል ብለዋል።
በሰሜን ኢትዮጵያ ያለው ነገር ይቋጫል፣ ሰላም ይሆናል፣ ኢትዮጵያ ሰላም ትሆናለች፣ እንዲሁ ተዋጋን አንቀጥልም፣ በሰላም በልማት የትግራይ ወንድሞቻችን ደሞ ለማልማት በጋራ መንቆምበት ግዜ ቅርብ እንደሚሆን ተስፋ አደርጋለሁ።
ይሁን እንጂ ጦርነቱ መቋጫ ስለሚያገኝበት መንገድ ጠቅላይ ሚኒስትር አብይ በንግግራቸው አላብራሩም። ምንም እንኳን ባለም አቀፉ ማህበረሰብ ለሚቀርቡ የተኩስ አቁም ጥሪዎች የኢትዮጵያ መንግስት ቀጥተኛ ምላሽ ባይሰጥም የኢትዮጵያን ሉዓላዊነትና የግዛት አንድነት ለማስከበር ለሰብአዊ አቅርቦቶችም ምቹ ሁኔታን ለመፍጠር እየወሰድኩት ነው ያለው ንርምጃ እንደሚቀጥል መግለጹ አይዘነጋም። የተኩስ አቁም ጥሪዎችን እንደሚቀበል የገለጸው ህወሓት በበኩሉ ግጭቱን ለማቆምና ሰብአዊ እርዳታ ወደ ትግራይ ክልል እንዲገባ ለማድረግ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ሊያደርግ ይገባል ሲል በተደጋጋሚ መጠየቁ ይታወቃል። የተለያዩ ዓለም አቀፍ አካላትም የሰብአዊ እርዳታ ወደ ክልሉ እንዲገባ በመጠየቅ ሰሞኑን በሰጧቸው መግለጫዎች ይህ ካልሆነ አስቀድሞም በከፍተኛ የምግብ እጥረት ችግር ላይ የሚገኝ ያሉት የክልሉ ህዝብ ለከፋ ረሃብ ሊጋለጥ ይችላል ሲሉ ማስጠንቀቃቸው አይዘነጋም። ህወሓት ከሰሞኑ ባወጣው መግለጫ በትግራይ ክልል እየተካሄደ ያለው ጦርነት በክልሉ ያለውን ሰብአዊ ቀውስ ይበልጥ ያባብሳል ሲል የኢትዮጵያ መንግስት በበኩሉ መከላከያ ሰራዊቱ የሚወስደው እርምጃ አንዱ ተልእኮ በክልሉ ያለውን ሰብአዊ ቀውስ መከላከል እንደሆነና በተቆጣጣራቸው የክልሉ አካባቢዎችም ሰብአዊ እርዳታ በማቅረብ ሂደት ላይ መሆኑን አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሰሜን ኢትዮጵያን ጦርነት ጉዳይና ሌሎች ተያያዥ ርዕሶች ላይ ያተኮረ የዛሬ መረጃ የዕለቱን አብይ ርዕስ ነበር የተከታተላችሁት አድማጮች። አሁን ወደ ተቀሩት የመጽሔቱ ዘገባዎች እንሻገራለን። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ምናልባት ይሄ ጉዳይ ለሚመለከታቸው አንዳንድ አድማጮች በአጭሩ ከዘገባው በፊት አስቀድሜ አገልጣለሁ። በግጭት፣ በሰብአዊ ቀውስ፣ በምግብ እጥረት፣ በጎርፍ፣ በድርቅ እንዲሁም በመፈናቀል ሳቢያ ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን በሀገራቸው ያለው ሁኔታ እስከሚሻሻል በአሜሪካ መቆየትና መስራት ይችላሉ ነው የሚለው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት መግለጫ። ለሚመለከታቸው መረጃው አስፈላጊ ይሆናል በሚል ነው። አሁን በቀጥታ ወደ ዘገባው መግቢያ ሄዳለሁ። በተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ጽህፈት ቤት ኦቻ ከ20 ሚሊዮን በላይ ዜጎች ለድርቅ መጋለጣቸውን ጠቅሷል። በኢትዮጵያ የተከሰተው ድርቅ ተከትሎ ለድርቁ የተጋለጡ ዜጎችን ለመደገፍ ከሚያስፈልገው ከ3 ቢሊዮን በላይ ዶላር እስካሁን የተገኘው 39% ብቻ መሆኑንም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ገልጧል። በአገሪቱ የተከሰተው ድርቅ ለአምስተኛ የምርት ወቅት ሊቀጥል እንደሚችልም አሳስቧል። ድርቁ ከተከሰተባቸው ክልሎች አንዱ የደቡብ ክልል መጠነኛ ዝናብ መኖሩን ገልጦ አሁንም ግን እጥረት ያለባቸው ዞኖች መኖራቸውን ነው ያመለከተው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ዩኤን ኦቻ እንዳለው በኢትዮጵያ ከ20 ሚሊዮን በላይ ዜጎች የአስቸኳይ ጊዜ ድጋፍ ያስፈልጋቸዋል። እንደ አውሮፓውያን አቆጣጠር ለ2022 ዓ.ም የወጣውን የኢትዮጵያ የአስቸኳይ ጊዜ ምላሽ እቅድ የጠቀሰው ጽህፈት ቤቱ በድርቅ በግጭትና በሌሎች ምክንያቶች ድጋፍ የሚያስፈልጋቸውን የ20 ሚሊዮን ሰዎች ፍላጎት ለማሟላት የ3.9 ቢሊዮን ዶላር እንደሚያስፈልግ ጠቁሟል። እስካሁን የተገኘው ግን 39% ወይም ከ1.5 ቢሊዮን ዶላር እምብዛም ያልበለጠ መሆኑን በሪፖርቱ አመላክቷል። በኢትዮጵያ ላለፉት ጥቂት ዓመታት የቀጠለው ድርቅ ከተከሰተባቸው ክልሎች አንዱ በሆነው የደቡብ ክልል 1 ሚሊዮን ዜጎች ለጉዳት ተጋልጧል ብሏል ዩኤን ኦቻ በሪፖርቱ። በደቡብ በሚሊዮኖች የሚቆጠሩ ዜጎች መጋለጣቸውን የክልሉ መንግስት በተደጋጋሚ ጊዜ ማስታወቁ ይታወሳል። የክልሉ የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ዛሬ ለቪኦኤ በስልክ በሰጡት ማብራሪያ በክልሉ መጠነኛ ዝናብ መጣሉን ተናግሯል።
የተከሰተው ድርቅ ወደ ረሃብ እንዳይቀየር በርካታ የተቀናጀ ስራ በመንግስትም መንግስታዊ ባልሆኑ አካላትን በአጋር አካላትን ጭምር ርብርብ ተደርጎ አሁን ያለበት ደረጃ ጥሩ ነው ብሎ መውሰድ ይቻላል። ከዛም ባለፈ የክልሉ መንግስትም የፌደራል መንግስትም ጋር በመተባበር በተለይ የክልሉ መንግስት ፈጥነው የሚደርሱ የሰብል ዘሮችን፣ የአትክልት የስራ ስር ሰብሎችን ሰብል ለተበላሸባቸው አርሶ አደሮች በማቅረብ ፈጥነው የማካካሻ ዘር እንዲሰሩ በማድረግ የማድረግ ስራ ተሰርቷል። በዚህ ጥሩ ውጤት ተገኝተዋል። በተለይ አሁን ጎፋ አካባቢ በአንዳንዶቹ ታችኛው ዞኖች ጥሩ ውጤት የተገኘበት ነው እና አጠቃላይ አሁን ያለው አዝማሚያ መሻሻል የታየበት ነው። ዝናቡም በሁሉም የክልሉ አካባቢዎች ማለት በሚባል ደረጃ እስከ ጥቅምት 10 እስካሁንም ዝናብ መጠኑ ቢለያይም የተሻለ የዝናብ ስርጭት አለ።
ኃላፊው አሁንም በአንዳንድ ዞኖች የድርቅ ስጋት መኖርንም ገልጿል።
ቀላል በማይባሉ አንዳንድ ወረዳዎች ለምሳሌ ኮንሶ፣ ደቦሞ አንዳንድ ወረዳዎች ላይ አሌ ልዩ ወረዳ እንደዚሁ የድርቅ ሁኔታ ስቲል ችግር ያለባቸው አሉ። እነዚህ ደግሞ ድርቁ ወደ ሌላ ከፋ ችግር እንዳይሄድ መንግስታዊ ሆኖ አካላትም ዓለም አቀፍ ድርጅቶችም ድጋፍ እያደረጉ ያለበት ተጨባጭ ሁኔታ አለ።
በተመሳሳይ ኑሯቸው በእንስሳት ላይ የተመሰረተው 3.5 ሚሊዮን የሶማሌ ክልል፣ 3.4 የኦሮሚያ ክልልና 15,000 ደቡባዊ ምዕራብ አካባቢ የሚገኙ አርብቶና ከፊል አርብቶ አደሮች ለምግብ ዋስትና ችግር መጋለጣቸውን ዩኤንኦች አስታውቋል። የሰብአዊ ድጋፍ ሁኔታው የከፋ መሆኑን የሚገልጠው ሪፖርቱ በ2022 የመጀመሪያ ሩብ ዓመትም ለከፍተኛ ምግብ ችግር ተጋልጦ ነበር በማለትም አስታውቋል። በአንጻሩ ደግሞ የደቡብ ክልል የግብርና ቢሮ ኃላፊ አቶ ኡስማን ስሩር በክልሉ እየጣለ ነው ያሉት ዝናብ የሚቀጥል ከሆነ የተሻለ ምርት እንደሚገኝና ክልሉ ይወጣል ሲሉ ተናግሯል።
የደቡብ ክልል አብዛኛውም ያበቅለው በልግ ነው፣ ከ50% በላይ በሚባል ደረጃ። ስለዚህ በልግ አብቃይ አካባቢዎቹ ላይ ይሄ ዝናብ እጥረት በማጋጠሙ ምክንያት ያልዘሩ ስለነበሩ እነሱን መካቶ አሁን በመኸር 1.2 ሚሊዮን ሄክታር በላይ በመዝራት ከ96 ሚሊዮን ኩንታል በላይ ምርት ይጠበቅ ነበር፣ ግብ ተቀምጦ ነበር። አሁን ወደ መጨረሻው ማጠቃላይ የተሄደው ወደ 1 ሚሊዮን አካባቢ በዘር ተሸፍኗል። ከ86 ሚሊዮን ኩንታል በላይ ምርት ይጠበቃል። ዝናቡ ግን የሚቀጥል ከሆነ አብዛኛው ዝናብ ባለባቸው አካባቢዎች ያለው የመኸር ሰብል ቁመና እጅግ ተስፋ ሰጪ፣ አመርቂ፣ የሚያነሳሳ ነው።
በደቡብ ክልል በድርቅ በተፈጥሮና በሰው ሰራሽ አደጋዎች ምክንያት 3.2 ሚሊዮን ዜጎች የአስቸኳይ ጊዜ የምግብ ድጋፍ እንደሚያስፈልጋቸው የክልሉ የአደጋ ስጋት ሥራ አመራር ምክር ቤት ማስታወቁ ይታወሳል። በድርቁ ምክንያት በአገሪቱ 2.1 ሚሊዮን እንስሳት ሞተዋል፣ 22 ሚሊዮን ደግሞ አደጋ ተጋርጦባቸዋል አሊያም ደክመዋል ሲሉ ማስታውቋል። ኦቻም በዚህም የተነሳ አገሪቱ ከ40 ቢሊዮን በላይ ብር ማጣቷም ይታወቃል። በሌላ በኩል በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በተፈጥሮና በሰው ሰራሽ ችግሮች የተፈናቀሉ ዜጎችን ለማቋቋም የሚውል የገንዘብ ድጋፍ ዛሬ ለክልሉ መንግስት ተበርክቷል። የከተማና የመሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ ናቸው የ320 ሚሊዮን ብር ድጋፍ ለክልሉ ርዕሰ መስተዳድር ለአቶ ርስቱ ይርዳው ዛሬ አስረከቡት። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ በአንድ ወቅታዊ ጉዳይ ላይ ያተኮረ ጋዜጣዊ መግለጫ ነው የምንመለከተው። የ12ኛ ክፍል ብሔራዊ ፈተና በዩኒቨርሲቲዎች ቅጥር ግቢ መሰጠቱ የፈተና ስርቆትንና ኩረጃን ለመከላከል የሚያስችል ትምህርትና ልምድ አግኝቼበታለሁ ሲል ትምህርት ሚኒስቴር ገለጠ። አመልወርቅ ሕዝቅኤል የተቋሙ ኮሚኒኬሽንና የሕዝብ ግንኙነት ሥራ አስፈጻሚ ናቸው። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በፈተናው ሂደት ከታዩት ጥንካሬዎችና ክፍተቶች ትልቅ ትምህርትና ልምድ አግኝተናል ነው ያሉት። የአሜሪካ ድምፅ ያነጋገራቸው አንዳንድ ወላጆችና ተማሪዎችም ፈተናው በዩኒቨርሲቲዎች በመሰጠቱ ደስተኞች ነን ብለዋል። ገብረ ሚካኤል ገብረ መድን ነው ያቀናበረው።
ከመስከረም 30 ቀን 2015 ጀምሮ በሁለት ዙር በዩኒቨርሲቲዎች ቅጥር ግቢ ሲሰጥ የሰነበተው የ12ኛ ክፍል ፈተና በዛሬው ዕለት መጠናቀቁን የሚኒስቴር መስሪያ ቤቱ የኮሚኒኬሽንና የሕዝብ ግንኙነት ሥራ አስፈጻሚ አመለወርቅ ሕዝቅኤል ገልጿል።
ለመጀመሪያ ጊዜ በዩኒቨርሲቲዎች የተሰጠው የ2014 12ኛ ክፍል ፈተና በሁለት ዙር ነው የተሰጠው። እንደምታስታውሰው ሁለት ዙር የመጀመሪያ የማህበራዊ ሳይንስ ተማሪዎች ወደ 586,000 ተማሪዎች የተሳተፉበት ነው። ቀጥሎ በተፈጥሮ ሳይንስ ተማሪዎች ናቸው የገቡት። በሁለተኛው ዙር ወደ 354,000 በላይ ተማሪዎች በተፈጥሮ ሳይንስ ተማሪዎች ገብተዋል። ሁለቱም ዙር አሁን በምናወራበት በዚህ ሰዓት ተጠናቋል። በአብዛኛው በስኬት ነው የተጠናቀቀው።
የፈተና ስርዓቱን ደህንነት ለመጠበቅ ሲባል ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጥር ግቢ ከተሰጠው የፈተና ሂደት ስርቆትንና ኩረጃን ለመከላከል የሚያስችል ልምድ እንደተገኘበትም አመለወርቅ ሕዝቅኤል ተናግረዋል።
በዚህ ሂደት ውስጥ ያየናቸው ብዙ ጠንካራም ወደፊት ደግሞ ጠንክረን መስራት አለብን ብለን የያዝናቸውም ብዙ ጉዳዮች አሉ። ቀላል አይደለም። ከ900,000 ተማሪ በላይ አንቀሳቅሶ በዩኒቨርሲቲዎች ውስጥ ፈትኖ በዚህ ደረጃ ስኬታማ መሆን ቀላል አይደለም። አሁን ይሄ የመጀመሪያው ዙር ነው። ከመጀመሪያው ዙር የወሰድናቸው ትምህርቶች አሉ፣ የወሰድናቸው ልምዶች አሉ፣ ያየናቸው ክፍተቶች አሉ። ሁለተኛ ደግሞ በቀጣይ መስራት ያለብን ላይ የወሰድናቸው ትልልቅ ትምህርቶች አሉና እነዛን ያለፍንበት ሂደት ብዙ ነገሮችን እንድናውቅ እድል የሰጠን ነበር ብለን እናስባለን።
በተጨማሪም ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ለጠንካራ ተማሪዎች ጥሩ እድል ፈጥሯል ብለዋል።
በትክክል የተማረ በጥረቴ ይሻገራለሁ ብሎ ሲዘጋጅ ለቆየ ተማሪ ይሄ ትልቅ እድል ነው። ያንን እድል ተጠቅሞበታል። ብዙዎቹ በጣም ደስተኛ እንደሆኑ ያየናል። ምክንያቱም ፈተና ሲሰረቅ ሁሉም ተጠቃሚ ነው ማለት አይደለም፣ ድሮም ቢሆን ማለት ነው። አካሄዱ ተገቢ ያለመሆኑ ብቻ ሳይሆን የሚሰሩ ተማሪዎች ላይ ደግሞ ድርብ ጫና የመፍጠር እድል ነበረው። ፈተና ሲሰረቅ ሲኮራረጅ ያጠና ተማሪ እኮ ተረጋግቶ ፈተናውን መስራት እስከማይችል ድረስ በሚኮርጁ ተማሪዎች ይረበሽ ነበር። ከዚህ በፊት በነበረው ሂደት ያጠናውን በትክክል መስራት እንዳይችል ይደረግ ነበር እና ያ ሁሉ ነው የቀረለት።
በሐዋሳ ከተማ የአሜሪካ ድምጽ ዘጋቢ ዮናታን ዘብዲዮስ ያነጋገራቸው የተፈታኝ ተማሪዎች አባት አቶ ላቀው ደስታ በመንግስቱ ውሳኔ መደሰታቸውን ተናግረዋል።
ፕሮፌሰር ብራኑ ነቃ ለዘላለም ይኑር ይያልኩት ይሄ ኩረጃ የሚባል ቆሻሻ ነገር ከአገራችን ከኢትዮጵያ እንዲጠፋ አገር እንድትሆን ኩረጃ የሚባል መጥፎ ሌብነት እንዲጠፋ ምኞቴ ነው።
ተፈታኝ ተማሪዎችም ፈተናው በዩኒቨርሲቲዎች በመሰጠቱ ደስተኞች ነን ብለዋል።
በጣም ደስ የሚል ጊዜ ያሳለፍነው። ከዚህ በኋላ ያለውን ነገር ኩረጃ የተባለ ነገር እንዲጠፋ ሁላችንም አሁን የራሳችንን ፈተና ነው የሰራነው እና ኩረጃ የሚባል ነገር ከዚህ በኋላ እንደማይኖር ተረድቷል። ብራኑ ነጋን ደግሞ በጣም ላመሰግነው ፈልጋለሁ።
በጣም መንግስት ያቀናጀውን ሂደቱ በጣም አሪፍ ነው። እንደዚሁ ቢቀጥል አሪፍ ነበር። ምንም ኮረጃ ሳይኖር እርስ በርሳችን በቃ ራሳችን ይችላል በቃ ፈተና በጥሩ ሁኔታ አስተናግደናል። እግዚአብሔር ይመስገን። ፈተናም አሪፍ ነው። ወደፊት እንደዚህ ቢቀጥል አሪፍ ነበር።
ዘንድሮ ለፈተና የተቀመጡት ተማሪዎች ብዛት 976,000 ሲሆን በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት ትግራይን ሳይጨምር 56,000 ተማሪዎች ለፈተና እንዳልተቀመጡ ትምህርት ሚኒስቴር መግለጹ ይታወሳል። በፈተናው ሂደት ካጋጠሙት ችግሮች መካከልም በሐዋሳ ዩኒቨርሲቲ ያጋጠመው የድልድይ መደርመስ ይጠቀሳል። በዚህ ድንገተኛ አደጋ የአንድ ተማሪ ሕይወት ሲያልፍ 415 ተማሪዎች ከከባድ እስከ ቀላል ጉዳት እንደደረሰባቸው ታውቋል። በመጀመሪያው ዙር ፈተናም ከአራት ዩኒቨርሲቲዎች 12,000 ተማሪዎች ፈተናውን ጥለው መውጣታቸው ይታወሳል። ከዚሁ ጋር በተያያዘ በደብረ ታቦር ዩኒቨርሲቲ በተፈጠረው ሁኔታ የአንድ ተማሪ ሕይወት ማለፉን የትምህርት ሚኒስቴር መግለጹም ይታወሳል። ትምህርት ሚኒስቴር ፈተናውን ለማስፈጸም ወደ 130 የመፈተኛ ማዕከላት ከ32,000 በላይ የሰው ኃይል አሰማርቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች፣ አሁን ወደ ዓለም አቀፍ ዘገባዎች ነው የምንሻገረው። ሆኖም ማላዊ ላይ በቅርቡ የተከሰተ ኢትዮጵያውያንን የተመለከተ ድርጊት ነው። የማላዊ ፖሊስ በሰሜን ማላዊ ምዚምባ ወረዳ በሚገኝ ደን ውስጥ በጅምላ ተቀብረው የተገኙ ናቸው የተባሉ ኢትዮጵያውያን 25 ወንዶች ናቸው የውጭ ሀገር ዜጎች አሟሟት እያጣራሁ ነው ይላል። ፖሊስ እንደገለጠው የመንደሩ ነዋሪዎች የጅምላ መቃብሩን ያገኙት በጫካ ውስጥ የዱር ነፍሳትን በማደል ላይ ባሉበት ወቅት መሆኑን ተመልክቷል። ላሚክ ማሲና ከብላንታየር ማላዊ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በሟቾቹ ላይ የተደረገው ቅድመ ምርመራ ሁሉም ኢትዮጵያውያን መሆናቸውን እንደሚያሳይ ተገልጿል። ፒተር ካላያ የማላዊ ፖሊስ አገልግሎት ቃል አቀባይ ይህንን ሲያስረዱ
We found two temporary traveling documents that indicated the names that
የነዚህን ሰዎች ስምና ዜግነት የሚያመለክቱ ሁለት ጊዜያዊ የጉዞ ሰነዶችን አግኝተናል። በተጨማሪም ኢትዮጵያ የሚል የሀገር ስም የተጻፈባቸው የስልክ ሲም ካርዶችን አግኝተናል። ስለዚህ ብዙ ጊዜ የምንይዛቸው ህገወጥ ፍልሰተኞች አብዛኞቹ ኢትዮጵያውያን መሆናቸውን አስቀድመን ማወቃችን ሁሉም ኢትዮጵያውያን ናቸው ከሚል መረምደሚያ እንድንደርስ መነሻ ሆኖናል።
ካላያ እንዳሉት አንዶር የሆነውን የጅምላ መቃብር ያገኙት በምታንጋ ታንጋ ደን ውስጥ የዱር ነፍሳትን ሲያድኑ የነበሩ የመንደሩ ሰዎች ናቸው። ለሰዎቹ ሞት ምክንያት ምን እንደሆነ ለመመርመር የህክምና ባለሙያዎች የአስክሬን ምርመራ እያደረጉ መሆኑንም ካላያ ለቪኦኤ ተናግረዋል። የሟቾቹ አስክሬን እንደገና የሚቀበርበትን ስፍራ ለመወሰን ዝግጅቶች እየተደረጉ መሆኑንም ቃል አቀባዩ አመልክተዋል።
At the moment we are strategizing because there is a procedure that has
አሁን በቅድሚያ መከሰል ያለብን ያሰራር መርሆች ስላሉ ሁኔታዎችን እያቀናጀን ነው። እነዚህ የውጭ ተወላጆች ናቸው ያሉትን ያሰራር መመሪያዎች መከተል አለብን። ምክንያቱም አስከሬኖቹ በመፈራረስ ላይ ናቸው። ለማንኛውም ሁሉም ነገር ካለቀ በኋላ ማድረግ የምንችለው እናያለን።
ፖሊስ ትናንት አሙስ በጫካ ውስጥ ሌላ የቀብር ቦታ ማግኘቱን አስታውቋል። በዚህ ቦታ አራት አስከሬኖች ተገኝተዋል። በዚህኛው መቃብር ውስጥ የተገኙት አስከሬኖች ዜግነታቸው አለመታወቁ ተገልጿል። ማላዊ ለውጭ ዜጎች በተለይም በማላዊ በኩል አድርገው ወደ ደቡብ አፍሪካ ለሚጓጓዙ ኢትዮጵያውያን የመሸጋገሪያ መስመር ነች። እነዚህ ሰዎች ብዙ ጊዜ የማይታወቁ አቅጣጫዎችን ይጠቀማሉ። አንዳንድ ጊዜም ቀጣዩ ጉዟቸውን ሲያቀዱ ጫካ ውስጥ ይጠለላሉ። ለምሳሌ የባካሮንጋ ወረዳ ፖሊስ ትናንት በሰጠው መግለጫ ባለፈው ረቡዕ ያለምንም ምክንያት ጫካ ውስጥ ሲዘዋወሩ አገኘዋቸው ያላቸውን 72 ኢትዮጵያውያንን አስሮ እየመረመረ መሆኑን አስታውቋል። የፖሊስ ቃል አቀባይ ጆርጅ ሙሌዋ ኢትዮጵያውያኑ በህገወጥ መንገድ ወደ ማላዊ በመግባት ተከሰው የተያዙ ሲሆን በተባባሪነት ረድተዋቸዋል በተባሉ 10 የማላዊ ዜጎችም ላይ ክስ መመስረቱን ገልጸዋል።
As of now, we are trying to probe more from them so that we should...
እስካውንድረስ ምክንያቱን ማወቅ እንችላለን በሚል እነሱን የበለጠ በመመርመር ብዙ ጊዜ ለማግኘት ሞክረናል። ከሀገራቸው ለምን እንደሚመጡ፣ ከቤታቸው ወጥተው ለምን ጫካ ደብቁ፣ ይህ ለእኛም ለማላዊ ዜጎችም ሆነ ለእነሱም ስጋት ነው። ምክንያቱም ሰዎች በየቁጥቋጦ ውስጥ እየሞቱ መሆኑን እየሰማን ነው።
የማላዊና የኢትዮጵያ መንግስታት ከዓለም አቀፍ የፍልሰተኞች ድርጅት ድጋፍ ጋር በህገወጥ መንገድ ገብተዋል በሚል የተያዙ ኢትዮጵያውያንን ወደ አገራቸው እንዲመለሱ ያደረጉ መሆኑን ተመልክተዋል። የማላዊ ስደተኞች መምሪያ ቃል አቀባይ ፓስኳሊ ዙሉ ይህንን ያስረዳሉ።
ሂደቱ አሁንም እንደቀጠለ ነው። እስካለፈው ሳምንት ድረስ ተጨማሪ 22 ስደተኞችን ወደ አገራቸው መመለስ ችለናል። በአጠቃላይ ከናሲ ጀምሮ 198 የሚሆኑትን ወደ አገራቸው መልሰናል። ሁሉም ኢትዮጵያውያን ናቸው።
የማላዊ መንግስትን ጥፋተኛ የሚያደርጉ ተቾች ችግሩ የአገሪቱ ድንበር ክፍት በመሆኑ ነው ይላሉ። ዙሉ በበኩላቸው ችግሩ ህገወጥ ስደተኞቹ የማላዊ ዜጎችን ድጋፍ ስለሚያገኙ መሆኑን ይናገራሉ። ዙሉ አክለውም የማህበረሰቡ አባላት በአካባቢያቸው የሚያጠራጥሩ እንቅስቃሴዎችን ወይም ጸጉረ ልውጦች ሰዎችን ሲያዩ ለጸጥታ ተቋማት ቢያስታውቁ የሚመጡት ፍልሰተኞች ቁጥር ሊቀንስ ይችል ይሆናል ብለዋል።
አመሰግናለሁ ደረጀን። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:42 መሆኑን ያመለክታል። ለሁለተኛው አጋማሽ ቀዳሚ ያደረግነው አፍሪካ ነክ ርዕሶች በየሳምንቱ ሰኞ የሚተላለፍና በስርጭት ጊዜ መጣበብ ሳቢያ ለዛሬ ያደረ ነው። በዚህ የሳምንቱ አፍሪካ ነክ ርዕሶች ሁለት ዘገባዎችን ይዘናል። የኬንያ መንግስት ኬንያ ለግዙፉ የምድር ባቡር ግንባታ የተበደረችውን ገንዘብ መልሳ ባለመክፈሏ የቻይና ባንኮች 11 ሚሊዮን ዶላር ቅጣት ጥለውባታል የሚለውን የመገናኛ ብዙሃን ዘገባ አስተባብሏል ሲል መሐመድ ዩሱፍ ከናይሮቢ ያደረሰን ነው። የኬንያ ፋይናንስ ሚኒስትርም አገሪቱ ከየትኛውም አበዳሪ የወሰደችውን ብድር መክፈል አቅቷት አያውቅም ብለዋል። ቻይና ከኬንያ ውጪ ብድር 1/3ኛውን ትሸፍናለች። በኡጋንዳ ደግሞ ባልደረባችን ሃሊማ አቱማኒ በአገሪቱ የሚገኙ የመገናኛ ብዙሃን ነጻነት ተማጓች ፕሬዝዳንት ዮሪ ሙሴቪኒ ኮምፒውተርን ያለ አግባብ መጠቀም የሚለውን የሕግ ረቂቅ አስመልክቶ ፊርማቸውን ማስፈራቸውን ትዘግባለች። ተማጓቾች በሕጉ ላይ የሰፈሩትን ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ ይችላሉ ሲሉ ስጋታቸውን ይገልጣሉ። ደረጀ ደስታ ሁለቱን ዘገባዎች አጣምሮ ለሳምንታዊ አፍሪካ ነክ ርዕሶች እንደሚከተለው አሰናድቶታል።
ለመንግስት ፕሮጀክቶችና ፕሮግራሞች የገንዘብ ድጋፍ ለመስጠት ለአመታት ከቻይና የተበደረችው ኬንያ ብድሯን መልሳ መክፈል ስለመቻሏ ጥያቄዎች እየተነሱ ነው። ባለፈው ሐሙስ የገንዘብ ሚኒስትሯ ኡኩሩ ያታኒ ባወጡት መግለጫ አገራቸው የአበዳሪዎችን ብድር መልሳ መክፈል አቅቷት አያውቅም ብለዋል። ሚኒስትሩ ይህን የተናገሩት ኬንያ ስታንዳርድ ጌጅ የሚል ስያሜ ለተሰጠው የምድር ባቡር ፕሮጀክት የተበደረችውን ገንዘብ መክፈል ባለመቻሏ የቻይና ባንኮች 11 ሚሊዮን ዶላር ቅጣት ጥለውባታል በሚል ላወጡት ዘገባ በሰጡት መልስ ነው። የምስራቅ አፍሪካዊቱ አገር ከሞምባሳ ወደብ ከዋና ከተማዋ ናይሮቢ 100 ኪሎ ሜትሮች አካባቢ ርቃ እስከምትገኘው ኔቫሻ ከተማ ድረስ የምድር ባቡር መስመር ለመዘርጋት 4 ቢሊዮን ዶላር ተበድራለች። የገዢው የተባበሩት ዲሞክራቲክ ህብረት ፓርቲ አባል የሆኑት ሴናተር ሳምሶን ሼራርጌ መንግስት ያለበትን 82 ቢሊዮን ዶላር ያህል የሚሆነውን 10 ትሪሊዮን የኬንያ የሽልንግ ዕዳ መክፈል በሚችልበት ጠንካራ አቋም ላይ ይገኛል ሲሉ ለቪኦኤ ተናግረዋል።
So I'm confident that the 10 trillion debts that is facing the Republic of Kenya is still sustainable.
የኬንያ ሪፐብሊክ ያለባትን 10 ትሪሊዮን ዶላር ዕዳ ለመክፈል የሚያስችል አቅም አልተነካም። መንግስት አሁንም መክፈል ይችላል። ለፓርላማ መንግስት ያለበትን የሀገሪቱን ዕዳ እየከፈለ መሆኑን በቋሚነት በሚናገኘው የመካከለኛው ጊዜ ሪፖርቶች እናረጋግጣለን። ስለዚህ መንግስት ያለበትን የሀገር ዕዳ መክፈል ይችላል ብዬ በብዙ ተማመናለሁ።
የቀድሞ ምክር ቤት ባለፈው ሰኔ ባስተላለፈው ውሳኔ መጪው መንግስት ፕሮግራሞቹን ማከናወን እንዲችል የብድር ገደቡን ከፍ አድርጎ ተጨማሪ ብድር በመፍቀዱ የአገሪቱ የዕዳ መጠን ወደ 83 ቢሊዮን ዶላር ከፍ አድርጎታል። ሳሙኤል ኒያንዴሞ በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ኬንያ ራሷን ያለ ብድር ማቆየት አትችልም። ይሁን እንጂ ከአገር ውስጥም ሆነ ከዓለም አቀፍ የተበደረችውን ገንዘብ በአግባቡ መጠቀም ይኖርባታል ይላሉ።
Kenya has reached a point where it can sustain itself. The best they can do is
Kenya raswan maqoyet kemichilbet deraja yedersech ayemesenyim liadergu yemichilut yetshale neger binor bidder mebeder mekenesno lemiasfellegew neger bicha mebederna yefellegew bidder bihon tikem yallew neger lay mawal allebacho.
የኬንያ መንግስት ከዚህ ቀደም ከመጠን በላይ በመበደርና ትላልቅ ፕሮጀክቶችን በማጋነን አገሪቱን የግዙፍ ዕዳ ባለቤት በማድረጉ ይከሰሳል። አዲሱ ፕሬዝዳንት ዊሊያም ሩቶ የውጭ ብድር እንዲቀንስና የመንግስት ፕሮጀክቶችን በገንዘብ ለመደገፍ የሚያስችሉ የተለያዩ አማራጮች እንዲኖሩ ግፊት እያደረጉ ነው። ኒያንዴሞ የኬንያ ባለስልጣናት ቻይናን በማነጋገር ብድሩን በሚቀጥሉት አመታት ውስጥ መክፈል የሚችሉበትን መንገድ ማመቻቸት አለባቸው ይላሉ።
Those loans are quite huge. The first attempt is I think the new government will do is either to renegotiate on these loans on new terms which will be a bit difficult.
እንኛ ብድሮች በጣም ግዙፍ ናቸው። አዲሱ መንግስት በመጀመሪያ ላይ አደርግ የሚሞክረው እንኛን ብድሮች በአዲስ አከፋፈሎች ላይ መልሶ መደራደር ነው። ያ በርግጥ አስቸጋሪ ነው፣ ምክንያቱም አብዛኞቹ ብድሮች ከንግድ ስራ ጋር የተያዙ ብድሮች ናቸው። ከንግድ ስራ ጋር የተያዙ ብድሮች ደግሞ ሁልጊዜም ብዙ ዋጋ ያስከፍላሉ። አዲሱ መንግስት የሚያደርገው የተሻለ ነገር የሚመስለኝ የብድር ስምምነቶችን ማሻሻያዎች በማድረግ አከፋፈሉን ከብድሩ መጠን መቀነስ፣ ብድሩ ለምርታማነት እንዲውል ማድረግና መንግስታዊ ወጪዎችንም መቀነስ ሊሆን ይችላል።
ባለፈው ወር ሩቶ የአገሪቱ ግምጃ ቤት መንግስታዊ ወጪውን በ2.5 ቢሊዮን ዶላር እንዲቀንስ ትዕዛዝ ሰጥተዋል። ሳቢና ሸጌ ተቃዋሚ ምክር ቤት አባል ናቸው። መንግስት በኬንያ የገቢዎች ባለስልጣን አማካይነት ግብር በመሰብሰብና ሙስናን በመዋጋት ገቢውን ማሰባሰብ እንዳለበት ይናገራሉ።
The Kenyatta government, one, they emphasized on the issue of paying taxes, and then there was the second issue of fighting corruption. So there was a lot of savings from the government.
የኬንያታ መንግስት ግብር መክፈል ላይ አጽንኦት ሰጥቷል። ሁለተኛ ደግሞ ሙስናን የመዋጋት ጉዳይ ነበር። ስለሆነም መንግስት ብዙ ገንዘብ አድኗል። በአሁኑ መንግስት እያየነው ያለነው ግን ከአገዛዙ ጋር የተግባቡ ሰዎች ጉዳዩ በትልቁ ሙስና ውስጥ የተዘፈቁ የመንግስት ባለስልጣናት ሳይቀር ወድቅ ተደርጓል። የገቢዎች ባለስልጣናት ዛሬ ሁሉንም ግለሰብ መከታተል ይፈራሉ፣ ምክንያቱም በስህተት መነካት የሌለበት ሰው የነኩ እንደሆነ አያውቁትም። አፈጻጸሙ ግን እየቀነሰ መጥቷል።
የኬንያ መንግስት የልማት መርሃ ግብሮችን ለመደገፍ የገቢዎች ባለስልጣን በየአመቱ መጨረሻ 25 ቢሊዮን ዶላር እንዲሰበስብ ኃላፊነት ጥሎበታል። በኡጋንዳ የሚገኙ የሚዲያ ነጻነት ተሟጋቾች ፕሬዝዳንት ዩሪ ሙሴቪኒ ኮምፒውተርን ያላግባብ መጠቀም በሚለው የሕግ ረቂቅ ላይ መፈረማቸውን ተቃውመዋል። ተሟጋቾቹ በሕጉ ላይ የሰፈሩት ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ እንደሚችሉ ይናገራሉ። በኡጋንዳ የማህበራዊ ሚዲያ ተጠቃሚዎች ሚዲያውን ያላግባብ በመጠቀም ጥፋተኛ ሆነው ከተገኙ ከ5 እስከ 10 ዓመት በሚደርስ እስራት ሊቀጡ ይችላሉ። በፕሬዝዳንት ሙሴቪኒ ባለፈው አመት የተፈረመው አዲሱ ህግ በኡጋንዳ ህግ የተከለከሉ መረጃዎችን በማህበራዊ ሚዲያዎች ማተም፣ ማሰራጨትና ማጋራትን ይከለክላል። እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በደረጃ ላይ መጠቀምን ይከለክላል። ባለፈው ሰኔ የኡጋንዳ ጋዜጠኛ አጋተር አትሄር በትዊተር ገጹ ምክር ቤቱ አፈጉባኤ አኒታ አሞንግ እና ምክትላቸው ቶማስ ታይቧ የቅንጦት ተሽከርካሪዎችን እንዲገዙ ምክር ቤቱ የፈቀደበትን መንገድ በሰበር ዜና አውጥቷል። ተሽከርካሪዎቹ ከ730,000 ዶላር በላይ የወጣባቸው ስለነበሩ በህዝቡ ዘንድ ቁጣን ቀስቅሶ ነበር። ከሳምንት በኋላ የካምፓላ ማዕከላዊ ህግ አውጪው ሙሐመድ ኒሴሬኮ የማህበራዊ ሚዲያውን መቆጣጠር የሚያስችል የህግ ረቂቅ አስተዋወቁ። አትሄር ለቪኦኤ አዲሱ ህግ ከዚህም በፊት የወጡ ህጎችን መልሶ በማባዛት የምርመራ ጋዜጠኝነትን ለማሽመድመድ የተዘጋጀ ነው ይላል።
Everything in there is ridiculous. It is saying that we can't publish unsolicited information. The freedom of expression that the constitution guarantees
እዚህ ውስጥ ያለው ነገር ሁሉ የማይረባ ነው። ያልተፈቀደ መረጃ ማተም አትችሉም ይላልን ነው። ህገ መንግስቱ ያረጋገጠው ሐሳብን በነጻነት መግለጽ መረጃን ለማውጣት መጀመሪያ ፈቃድ መጠየቅ ያለብኝ መሆኑን አይገልጽም። ሐሳብን በነጻነት ስገልጽ የሚናገረው ስለ መረጃ መስጠት፣ መቀበልና ማሰራጨት ነው። ስለዚህ ይህ ያንን መብት በእርግጥም የሚገድብ ነው።
ከወላጆች ወይም አሳዳጊዎች ፈቃድ ውጪ ያሉ መረጃዎችን የሚያጋሩ የማህበራዊ ሚዲያ ተጠቃሚዎች እስከ 5 ዓመት በሚደርስ እስራትና 3900 ዶላር እንዲቀጡ ህጉ ያዛል። ያለ ግለሰቡ ፈቃድ የቪዲዮ ምስሉን ወይም ድምጹን መጠቀም እስከ 10 ዓመት በሚደርስ እስራት ሊያስቀጣ ይችላል። ከሳሐራ በታች ዓለም አቀፉ ለጋዜጠኞች ተሟጋች ኮሚቴ ሲፒጄ ተወካይ ሞቲኮ ሙሞ ህጉ ገና ካፈጣጠሩ ጀምሮ አስገራሚ ነበር ይላል። ህጉ የጥላቻ ንግግር የተረጎመበት መንገድ ያስደነግጣቸው መሆኑንም ይገልጻሉ።
Hate speech is defined to include things like demeaning or ridiculing an individual. That is a personal reputation or concern.
የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማሰራጨት የሚያትተውን የህጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጎመው ሰዎች ሲታፈኑ እናያለን ማለት ነው። የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማሰራጨት የሚያትተውን የህጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጎመው ሰዎች ሲታፈኑ እናያለን ማለት ነው።
በቅርቡ በትዊተር ገጻቸው ላይ የኡጋንዳ ኃይሎች ኬንያን ወረው መያዝ ይችላሉ ብለው የፈከሩት የፕሬዝዳንት ሙሴቬኒ ልጅ ሙሁዙ ኬኒሩ ጋባ ጀነራል ሆነው ተሾመዋል። በዚህ የተነሳ ሙሴቬኒ ለናይሮቢ የይቅርታ ደብዳቤ ለመጻፍ ተገደዋል። የሰባይ መብት ተሟጋች ጠበቃ ኤሮን ኪዛ አዲስ ህግ እንደዚያ ያሉ የትዊት መልእክቶችን ለመተቸት የሚደፍሩትን ይገድባል ይላሉ።
For example, if you're in the military and you fall out with the military top guys, this law could be used against you as long as you speak something.
ለምሳሌ ሰራዊቱ ውስጥ ብትሆንና ከሰራዊቱ ከፍተኛ አጋጆች ጋር ብትጋጭ አንድ ነገር ከተናገርክ ይህ ህግ አንተ ላይ ተግባራዊ ሊደረግ ይችላል። በካቢኔውም ውስጥ ሆነ ከፕሬዝዳንቱ ጋር ባትስማማ እንዲሁ። ይሁን እንጂ የሙሁዚን ፕሮጀክት የሚቃወሙ ሰዎች ዋነኞቹ ኢላማዎች ናቸው። ከሁሉም የበለጠ ተጠቂዎች ይሆናሉ። ስለዚህ ይህን ህግ መጠቀም ማንኛውንም ተቃውሞ በኃይል ይታፈናል።
የማስተዋቂያ ሚኒስትሩ ክሪስ ባሪዮ ሙንሲ ህጉ የወጣው ማህበራዊ ሚዲያና ኢንተርኔትን በኃላፊነት መጠቀም እንዲቻል ለማስተዋወቅ ነው ሲሉ ለቪኦኤ ተናግረዋል።
The message from the amendment is that please do not forward messages.
በማሻሻያ ህግ የተካተተው መልእክት እባካችሁ የሚዛለፉ ስነምግባር የጎደላቸው የሀገሪቱን ደረጃ የማይጠብቁ መልእክቶችን አታስተላልፉ የሚል ነው። አጸያፊ መልእክቶችን አትጀምሩ ነው የሚለው። በእኔ አስተያየት ቅን ህግ ነው።
የፕሬስ ነጻነት ተሟጋቾች ሊሻር ይችላል በሚል ተስፋ ህጉን በፍርድ ቤት እንደሚሟገቱ
ደረጀን አመሰግናለሁ። ደረጀን ታዲያ ለሚቀጥለውም ዘገባ አቆየዋለሁ። ባለፈው ሳምንት ከቱርክ ወደ ግሪክ አደገኛውን ባህር ሲያቋርጡ የነበሩ ቁጥራቸው 15 የሚደርሱ ፍልሰተኞች ህይወታቸውን አጥተዋል። ከቅርብ አመታት ወዲህ የብዙዎች ህይወት ከጠፋባቸው አደጋዎች መካከል አንዱ መሆኑ ተነግሯል። በቱርክና በግሪክ መካከል በሚከፍላቸው የጂያን ባህር ውጥረት ሳቢያም የሚደርሱ ተጨማሪ እልቂቶች ሊቀጥሉ እንደሚችሉ የጉዳዩ አዋቂዎች ስጋታቸውን ይናገራሉ። አንቲ ካራሳሻ ወደ ሌስቦስ ወደብ ተጉዛ ከመርከብ አደጋ የተረፉትን አንዳንድ የሶማሊያ ሴቶች ሁኔታ ተከታትላለች። ደረጀ እንደሚከተለው ያቀርባል።
አደገኛዎቹ ሞገዶች ጀልባይቱን እየገፉ አለታማ ወደ ሆነው ወደዚያ የባህር ዳርቻ ደሴት ገፍተው ሲገለብጡ ኢስማሃን እና ሌሎቹ በርካታ ሶማሊያውያን ሴቶች በታጎሩበት ከጎማ የተሰራች ጀልባ እንደምንም ህይወታቸውን አትርፈዋል።
ወደ ባህር ውስጥ ተስፈንጥሬ ተወረወርኩ ስትል ባስተርጓሚ እርዳታ ነገረችኝ። ይሁን እንጂ በሰከንድ ውስጥ አጠገቤ የነበሩ ሰዎች በሙሉ ሰጥመው ሞቱ። አንድ ህይወቷ ያለፈ ሴት ይዞ ይንሳፈፍ በነበረ የጀልባ ጎማ እንደምንም ብዬ ተንጠላጥዬ ወጣሁ። የግሪክ ፖሊስና ባለስልጣናት መተው እስኪያወጡን ድረስ ባስቸጋሪው ባህር ላይ ለአንድ ሰዓት ያክል ቆይቻለሁ።
እተርፋለሁ ብዬ አላሰብኩም። ያየሁት ነገር አሁን ድረስ እየመጣ ራሴን ይበጠብጠኛል። አስክሬኖቹ በባህር ላይ ተበታትነዋል። አይኔን እጨፍናለሁ እንጂ ልተኛ ግን አልቻልኩም። ባለወይን ጠጅ ቀለም ረጅም ክንብንቧን ገልጣ ከጭንቅላቷ ላይ ያሉትን ቁስሎችና እብጠቶች አሳየችኝ። ባህር አቋርጣ የመጣችበት የስቃይ ጉዞዋ የተወው ጠባሳ ነው። ይህ ጉዞዋ ከነሐሴ መግቢያ ጀምሮ ከሶማሊያ አምልጣ ለመውጣት የተነሳችበት የመጨረሻው እርምጃዋ ነበር። ከድርቅና ከሰብአዊ ቀውስ ሶማሊያ ላመለጠችበት አደገኛና ረጅም ጉዞዋ $900 ከፍላለች። በባሏና በቤተሰቦቹ ጥቃት ይደርስባት እንደነበርም አልደበቀችም። ይሁን እንጂ ከሞት አፋፍ ካመለጠች ከአንድ ሳምንት በኋላ ኢስማሃን አሁንም እንደገና እንደምታደርገው ተናገራለች።
ሌላ ምንም አማራጭ አልነበረኝም። እዚህ ጥገኝነት አግኝቼ 8ቱን ልጆቼ 2 ወንዶችና 6 ሴቶችን ማምጣት ተፈልጋለሁ። አሁን በሌስቦስ የመጠለያ ካምፕ ውስጥ በተቀለሰው አነስተኛ ቤት ውስጥ ከመስጠም አደጋ የተረፉ ኢስማሃንና ሌሎቹ 5 የሶማሌ ሴቶች ማመልከቻቸውን እንደሚያቀርቡ ገልጸዋል።
ምንም እንኳን እዚህ ያለው ጥብቅ የፍልሰተኞች ህግ የጥገኝነት መብት የሚያስገኝላቸው ባይመስልም ጉዳዩን የሚከታተሉት ባለሙያዎች ስደተኞች ባህሩን እያቋረጡ ለመምጣት መሞከራቸው እንደማይቀር ይናገራሉ። ካለፈው አመት ጋር ሲነጻጸር ዘንድሮ ብቻ ከቱርክ ወደ ግሪክ ባህሩን የሚያቋርጡ ፍልሰተኞች ቁጥር ከ150 ከመቶ በላይ ጨምሯል። ከዚህ አብዛኛው ድርሻ የሚይዙት ታሊባን አፍጋኒስታንን ከተቆጣጠረ በኋላ የሶማሊያ ፖለቲካ ቀውስ፣ የሊባኖስና በሌሎች የመካከለኛው ምስራቅ አንዳንድ አካባቢዎች ከተፈጠረው አለመረጋጋት ጋር የተያያዙ ናቸው። ይህ የሆነው የረጅም ጊዜ ባላንጦችና የኔቶ አጋር በሆኑት ግሪክና ቱርክ መካከል ውጥረቱ ባገረሸበትና የሁለቱም አገሮች መሪዎች ቁልፍ የምርጫ ወቅት ላይ ባሉበት በአሁኑ ወቅት ነው። ግሪክ በቱርክ በኩል የሚታየው የፍልሰተኞች ቁጥር መጠን መጨመር ግሪክን ለማዳከም የታቀደ ነው ትላለች። በፍልሰተኞቹ መከራ ገንዘብ የሚያልቡትን ህገወጥ የሰው አስተላላፊዎችን እንዳላየች ትሆናለች በማለትም ግሪክ ቱርክን ትከሳለች። እንደ Aegean Boat Watch የመሳሰሉትን መንግስታዊ ያልሆኑ ድርጅቶችንም ፍልሰተኞች ህገወጥ በሆነ መንገድ ለማስተላለፍ የሚደረገውን እንቅስቃሴ ያመቻቻሉ በማለት ተወነጅላለች። በቱርክ ህገወጥ አስተላላፊዎች በተደራጀው ጉዞ ጀልባዋ ከሰጠመች ቀናት በኋላ VOA የቡድኑን መሪ ቶሚ አልሰንን ከኖርዌይ በስልክ አነጋግሯል።
በእንደዚህ ያለ የአየር ሁኔታ ውስጥ እነዚህን ጀልባዎች ማውጣት ማሰባቸው በራሱ ይገርማል። ትንንሾቹ ህገወጥ ሰው አዘዋዋሪዎች ስለ ሰዎች ህይወት እችን ታክል አይጨነቁም። የሚጨነቁት ለገንዘቡ ብቻ ነው።
ኦልሰን ፍልሰተኞች እንደገና መገልገያና በተለይም እንደ ግሪክ ቱርክና ባሉ ምርጫዎች ትልቅ የፖለቲካ ኃይል መጫወቻ ሆነው ተወስደዋል ይላሉ። በሁለቱም ወገኖች ያሉት በመርጫ ማሸነፍና ድምጽ ማግኘት ነው የሚፈልጉት። ስለዚህ የብሔር ተከላካይ ጠበቃ መሆናቸውን ለመግለጽ ብሔርተኝነትን ማጋነን ይፈልጋሉ። ያንን ለማድረግ ንጹሃንን ሰዎች የገባቸው ማስፈጸሚያ አድርገው የተጠቀሙባቸው ነው ብለዋል። ኦልሰን በቱርክ ያለው ሁኔታ ለፍልሰተኞች በጣም አስቸጋሪ እየሆነ ነው ይላሉ። ብዙዎቹ ወደ አገራቸው እንዳይባረሩ በመፍራት መንቀሳቀስ ጀምረዋል። ምክንያቱም አምልጠውት ወደ መጡበት አገር ተመልሰው እንዲባረሩ የሚያደርግ አዲስ ትዕዛዝ ይወጣል ወይም ከቱርክ ፕሬዝዳንት ጣይብ ኤርዶዋን በኋላ የሚመጣው መሪ ቱርክ ለአስርት ዓመታት ያህል ስታስተናግዳቸው ለቆየችው 5 ሚሊዮን ፍልሰተኞች የሳቸውን ያህል ትዕግስት ላይኖረው ይችላል የሚል ስጋት አለ።
ተርጀን አመሰግናለሁ። ክብራትና ክብራን አድማጮች ለዛሬ አርብ ምሽት ያዝናቸውን በዚሁ ማጠናቀቃችን ነው። ነገ ቅዳሜ ከልዩ ልዩ ዘገባዎችና ቅንብሮች ጋር እንጠብቃችኋለን። ያስተናግድኳችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ መልሰን እንገናኝ 3 ሰዓት ላይ። በእኔ በኩል ሰላም፣ ደህና እደሩ።